ይህ የአሜሪካ ድምጽ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁ የማክሰኞ ምሽት ነሐሴ 21 2016 ዓ.ም መሰናዶ ጀመረ። በኢትዮጵያ የዩናይትድ ስቴትሱ አምባሳደር ኤርቪን ማሲንጋ በትግራይ ክልል በጉብኝት ላይ ይገኛሉ።
As Tigray recovers from very difficult times,
Tigray ካስቸጋሪ ሁኔታ እየወጣች ባለችበት እንዲሁም መላው ኢትዮጵያ ወደ አውንታዊ ጊዜና መልሶ ግንባታ መመልከት በጀመረበት ጊዜ የተካሄደ የመልሶ ግንባታ ምሳሌ ነው።
የምሽቱ አበይ ርዕሰ ጉዳይ በዙዙሪያ የሚያጠነጥን ይሆናል። ሌሎች ዓለም አቀፍና የሀገር ውስጥ ዘገባዎችም ወደ እናንተ እናደርሳለን። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዶ በመምራት አብሬያችሁ የምዘልቀው ኤደን ገረመው ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። የምሽቱ ዋና አዘጋጅ ቆንጅት ታዬ ናት። ከመላው የአሜሪካ ድምጽ የስቱዲዮና ዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በድጋሚ እየጋበዝኩ አሁን ከዓለም ዙሪያ ወደ ተሰባሰቡት ዜናዎች እንሻገራለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። የዩናይት ስቴትሱ አምባሳደር ኤርቪን ማሲንጋ ለስራ ጉብኝት ትግራይ ይገኛሉ። የግብፅ ወታደራዊ አውሮፕላኖች ሞቃዲሾ ገቡ። የዩናይት ስቴትሱ ከፍተኛ የደህንነት ባለስልጣን በሁለቱ አገሮች መካከል ለሚደረግ ንግግር ቤጂንግ ናቸው የሚሉት ይገኙበታል። ወደ ዝርዝሩ እንዝለቅ። የዩናይት ስቴትሱ አምባሳደር ኤርቪን ማሲንጋ ለስራ ጉብኝት ትግራይ ይገኛሉ። በትግራይ ክልል የሶስት ቀናት የስራ ጉብኝት ለማድረግ ትናንት ሰኞ አመሻሽ ላይ መቀሌ የገቡት በኢትዮጵያ ዩናይት ስቴትስ አምባሳደር ኤርቪን ማሲንጋ የፕሪቶሪያውን ስምምነት ውጤታማነት አተገባበር በማረጋገጥና ፖለቲካዊ አለመግባባቶች በውይይት የመፈታታቸውን አስፈላጊነት በማጉላት ላይ እያተኮረ ነው ሲል አዲስ አበባ የሚገኘው የአሜሪካ ኤምባሲ ስለ ጉብኝታቸው ዓላማ አስታውቋል። አምባሳደሩ በዛሬ ውሏቸው በኤምባሲው ድጋፍ ጥገና የተደረገለትንና በክልሉ ምስራቃዊ ዞን የሚገኘውን የአቡነ አብርሃም ገዳም መጎብኘታቸው ተዘግቧል። ክቡራትና ክቡራን አድማጭ ተመልካቾቻችን፣ በርዕሱ ላይ የተጠናቀረ ተጨማሪ ዘገባ በመጽሔት ክፍለ ጊዜ ይቀርባል። የዩናይት ስቴትሱ ከፍተኛ የደህንነት ባለስልጣን በሁለቱ ሀገሮች መካከል ለሚደረግ ንግግር ቤጂንግ ገብተዋል። የዩናይት ስቴትሱ ብሔራዊ ደህንነት ጉዳዮች አማካሪ ጄክ ሱሊቫን ከቻይናው ከፍተኛ ዲፕሎማት ዋንግ ዩ ጋር ዛሬ ቤጂንግ ላይ ተገናኝተው የሚያደርጉት ውይይት ውጤታማ እንደሚሆን ቀደም ብለው ተስፋ ማሳደራቸውን ገልጠው ነበር። ዛሬ ከቀትር በኋላ ቤጂንግ የገቡት ሱሊቫን ከውጭ ጉዳይ ሚኒስትር ዋንግ ጋር ውጤታማ ያሉትን ውይይት ለማድረግ መዘጋጀታቸውን ገልጠው በምንስማማባቸውም ሆነ በሌሎች መጠነ ሰፊ ጉዳዮች ዙሪያ ልዩነቶቻችንን ተጨባጭ በሆነ መንገድ መመልከት የሚያስችል ውጤታማ የሆነ ውይይት እናደርጋለን ብለው ነበር። በተመሳሳይም የውጭ ጉዳይ ሚኒስትር ዋንግ አዎንታዊና ውጤታማ እንደሚሆን ተስፋ ለጣሉበት ለዚህ ውይይት ዝግጁ መሆናቸውን እንደ አውሮፓውያን ዘመን አቆጣጠር ከ2016 ወዲህ ቤጂንግን ሲጎበኙ የመጀመሪያው ለሆኑት የዩናይት ስቴትሱ ብሔራዊ ጉዳዮች አማካሪ ገልጠውላቸዋል። የግብጽ ወታደራዊ አውሮፕላኖች ሞቃዲሾ ገብተዋል። ሁለቱ አገሮች ካይሮ ላይ ወታደራዊ ስምምነት በተፈራረሙ ሁለት ሳምንታት ዕድሜ ሁለት የግብጽ ወታደራዊ አውሮፕላኖች ዛሬ ማክሰኞ ሞቃዲሾ ገብተዋል። ልዩ ልዩ የጦር መሳሪያዎችን የጫኑና ወታደራዊ መኮንኖችን ያሳፈሩት ሁለቱ ሲ 130 ወታደራዊ አውሮፕላኖች ከሞቃዲሾ አደን አዴ ዓለም አቀፍ አውሮፕላን ማረፊያ መድረሳቸውን ስማቸው እንዳይጠቀስ የጠየቁ ሁለት የሶማሊያ ምንጮች አመልክተዋል። የሶማሊያው ፕሬዚዳንት ሐሰን ሼክ መሐመድ ባለፈው የነሐሴ ወር ካይሮን በጎበኙበት ወቅት ሞቃዲሾና ካይሮ የተፈራረሙት ይህ ወታደራዊ ስምምነት የሁለቱን አገሮች ትብብር ያጎለብታል ብለው እንደሚያምኑም የሶማሊያ ባለስልጣናት ይናገራሉ። በሌላ በኩል እርምጃው እንደ አውሮፓውያን የዘመን አቆጣጠር በ2024 መጀመሪያ ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን አወዛጋቢ የመግባቢያ ስምምነት ተከትሎ በሶማሊያና በኢትዮጵያ መካከል ያለው ግንኙነት እያሽቆለቆለ ባለበት ወቅት የተወሰደ መሆኑም ተመልክቷል። እስራኤል በሐማስ ተይዞ የቆየ ሌላ አንድ ታጋጅ አስለቀቀች። ሐማስ ባለፈው መስከረም ወር መገባደጃ አስደንጋጭ ጥቃት ባደረሰበት ወቅት ተይዘው ከተወሰዱት ቁጥራቸው 250 የሚደርሱ ሰዎች መካከል የሆኑ አንድ ሌላ ታጋጅ ማስለቀቋን እስራኤል በዛሬው ዕለት አስታውቃለች። የ52 ዓመቱን ካይድ ፋርሃን አልካዲን 10ኛውን ወር በያዘው የሁለት ወገኖች ጦርነት መሰንበቻውን ደቡባዊ ጋዛ ውስጥ ባካሄዱት ልዩ ወታደራዊ ዘመቻ ወቅት መታደጉን ያመለከተው የእስራኤል ጦር በአካባቢው ካለ አንድ የመተላለፊያ ዋሻ አቅራቢያ እንዳገኛቸው ቢያመለክትም ተጨማሪ ዝርዝር መረጃ ግን ከመስጠት ተቆጥቧል። በኪቡትስ ማጌን የምግብ ማሸጊያ ፋብሪካ በጥበቃ ስራ ላይ ተሰማርተው ያገለግሉ የነበሩት አልካዲ በመስከረም 26ቱ የሐማስ ጥቃት ታግተው ከተወሰዱ በርካታ ከግብርና ጋር የተዛመዱ ስራዎች የሚተዳደሩ የአካባቢው ነዋሪዎች መካከል አንዱ ከሆነው የእስራኤሉ አረብ ቤድዊን ህዳጣን ማህበረሰብ ውስጥ ናቸው። አልካዲ የሁለት ሚስቶች ባልና የ11 ልጆች አባት መሆናቸው ታውቋል። በአሁኑ ወቅትም በተረጋጋ የጤና ሁኔታ ላይ ይገኛሉ ያለችው እስራኤል ለተጨማሪ የጤና ምርመራ ወደ ሆስፒታል መወሰዳቸውን አመልክታለች። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
የምሽቱን ዜናዎች ያደረሰን አሉላ ከበደን እናመሰግናለን። በመከታተል ላይ የምትገኙት የማክሰኞ ምሽት ነሐሴ 21 2016 ዓ.ም ስርጭታችንን ነው። ዝግጅቱን በመምራት አብሪያችሁ የምቆየው ኤደን ገረሙ ነኝ። ብርሃን ኃይሉ እዚህ ስቱዲዮ በመሆን ስርጭቱን ታከናውንልናለች። እንዲሁም ደግሞ አባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችንና ሌሎች የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ትቆዩ ዘንድ እየጋበዝኩ ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። መግቢያችን ላይ እንዳስተዋወቅ ነው የምሽቱ አብይ ርዕስ የዩናይትድ ስቴትሱ አምባሳደር ኤርቪን ማሲንጋ በትግራይ ክልል በጉብኝት ላይ መሆናቸውን ይመለከታል። በኢትዮጵያ የዩናይትድ ስቴትሱ አምባሳደር ኤርቪን ማሲንጋ በትግራይ ክልል የሶስት ቀናት ጉብኝት በማድረግ ላይ ይገኛሉ። ትላንት ሰኞ አመሻሹን መቀሌ የገቡት የአምባሳደር ማሲንጋ ጉብኝት የፕሪቶሪያው ስምምነት ውጤታማ አተገባበርን በማረጋገጥና ፖለቲካዊ አለመግባባቶችን ውይይት የመፍታት አስፈላጊነትን በማጉላት ላይ ያተኮረ መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። አምባሳደሩ በዛሬ ውሏቸው በኤምባሲው ድጋፍና ጥገና የተደረገለትን በክልሉ ምስራቃዊ ዞን ክልተ አውላሎ ወረዳ የሚገኘውን የአቡነ አብርሃ ገዳምን ጎብኝተዋል። ጉብኝቱን የተከታተለው ዘጋቢያችን ሙልጌታ አጽብሃ ተከታዩን አሰናድቷል።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ በትግራይ ክልል የሶስት ቀናት ጉብኝት ለማድረግ መቀለ ከተማ የገቡት ትላንት ነሐሴ 20 ቀን 2016 ዓ.ም ነው። የጉብኝታቸው አንዱ ዓላማ የፕሪቶሪያውን ስምምነት ውጤታማ አተግባበር ማረጋገጥ መሆኑን በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። ፖለቲካዊ አለመግባባቶች በውይይት የመፍታትን አስፈላጊነት ማጉላት፣ እንደዚሁም የክልሉ ዘላቂ ሰላም መረጋጋትም የጉብኝቱ ትኩረቶች መሆናቸውን ኤምባሲ አመልክቷል። ዩናይትድ ስቴትስ ድጋፍ የምታደርግላቸው የጾታዊ ጥቃት ተጎጂዎች የሚገኙባቸው አካባቢዎች እንደሚጎበኙም ኤምባሲው ጠቁሟል። የቀድሞ ተዋጊዎችን መልሶ ወደ ህብረተሰቡ ለመቀላቀል የሚሰሩ ስራዎችን እንደሚጎበኙም አስታውቀዋል። አምባሳደሩ ጉብኝቱን እያካሄዱ የሚገኙት ለሁለት የተከፈለው የህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች ልዩነት እየጎላ መምጣቱን በታየበት ወቅት ነው። አምባሳደሩ በዛሬው ቆይታቸው በኤምባሲው ድጋፍ ጥገና የተደረገለትና በክልሉ ምስራቃዊ ዞን ክልተ አውላሎ ወረዳ የሚገኘው የአቡነ አብርሃም ገዳም ጎብኝተዋል። የተደረገው ጥገናም
አድንቀዋል።
As Tigray recovers from very difficult times.
ይህ ትግራይ ካስቸጋሪ ሁኔታ እየወጣች ባለችበት እንዲሁም መላው ኢትዮጵያ ወደ አውንታዊ ጊዜና መልሶ ግንባታ መመልከት በጀመረበት ጊዜ የተካሄደ የመልሶ ግንባታ ምሳሌ ነው። በኢኮኖሚ በመሰረተ ልማትና በሌሎችም ብዙ መሰራት ያለበት አለ። ባህልም እንዲሁ ሚናው መጫወት አለበት ነው ያሉት። አምባሳደር ማሲንጋ በቆይታቸው ተጨማሪ ከክልሉ አመራሮች ጋር ውይይት እንደሚያደርጉም ጠቁመዋል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለ።
የተከበራችሁ አድማጭ ተመልካቾቻችን የተከታተላችሁት የምሽቱን አብይ ርዕስ ነበር። የትርታኔው መጽሔት ይቀጥላል። የኢትዮጵያ መንግስት 50 ሚሊዮን ሊትር የምግብ ዘይት ወደ ሀገር ውስጥ እያስገባ መሆኑን አስታወቀ። መንግስት የኑሮ ውድነትን የመሻሻል እርምጃ አካል በማድረግ 50 ሚሊዮን ሊትር የምግብ ዘይት ወደ ሀገር ውስጥ እያስገባ መሆኑን ነው በቅርቡ ሰሞኑን ያስታወቀው። አስተያየታቸውን በዚህ ጉዳይ ላይ ሰጡ የአዲስ አበባ ከተማ ነዋሪዎች መንግስት እርምጃ መውሰድ ከጀመረ በኋላ በዘይት ላይ የተወሰነ የዋጋ መሻሻል መኖሩን ገልጸው ሆኖም የዋጋ ንረቱ ፈታኝ መሆኑንም አስታውቀዋል። የምጣኔ ሀብት ተንታኝ የሆኑት አቶ አማን ይሁን ረዳ በሀገር ውስጥ በበቂ መጠን ማምረት እስኪቻል ድረስ የኑሮ ውድነትን ጫና ለመቀነስ መንግስት ከውጪ የሚገቡ ፍጆታ ምርቶችን በብዛት ማስመጣቱን መቀጠል ይጠበቅበታል ሲሉ ተናግረዋል። ኬኔዲ አባተ ዘገባለው።
50 ሚሊዮን ሊትር የምግብ ዘይት ከጅቡቲ ወደ ኢትዮጵያ የማጓጓዝ ስራ ትናንት ሰኞ ነሐሴ 20 ቀን 2016 ዓ.ም መጀመሩን የኢትዮጵያ መንግስት አስታውቋል። ባለፈው ወር ሐምሌ 22 ቀን ተግባራዊ የሆነውን ገበያ መር የውጭ ምንዛሬ ስርዓት ያካተተ የማክሮ ኢኮኖሚ ማሻሻያን ተከትሎ የዋጋ ንረትና የኑሮ ውድነት ጫናን ለመቀነስ መንግስት የተለያዩ የድጎማ እርምጃዎችን እንደሚወስድ በተደጋጋሚ መግለጹ ይታወቃል። 50 ሚሊዮን ሊትር ዘይት በመግዛት ወደ ሀገር ውስጥ የማስገባት እርምጃውም የኑሮ ውድነትን ለማሻሻልና ገበያን ለማረጋጋት የሚወሰደው እርምጃ አካል ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር በማህበራዊ የትስስር ገጹ አስታውቋል። በዚህ ጉዳይ ላይ ማብራሪያ ለማግኘት የሚኒስቴር መስሪያ ቤቱ የተለያዩ ባለስልጣናት የእጅ ስልክ ላይ ደውለን ባለመመለሳቸው ሊሳካልን አልቻለም። አስተያየታቸውን የሰጡን የአዲስ አበባ ከተማ ነዋሪዎች በበኩላቸው የማክሮ ኢኮኖሚ ማሻሻያው ይፋ ከሆነበት ጊዜ ጀምሮ ወትሮውን ከባድ የሆነው የዋጋ ንረት ተባብሶ መቀጠሉን ይገልጻሉ። መንግስት እየወሰድኩ ነው ባለው እርምጃ በከፍተኛ መጠን ወጥቶ በነበረው የዘይት ዋጋ ላይ መጠነኛ ቀናሽ ቢታይም ሌሎች የፍጆታ ምርቶችም ከፍተኛ ጭማሪ አሳይተዋል ይላሉ አስተያየት ሰጪዎቹ። በመሆኑም መንግስት ተጨማሪ እርምጃዎችን መውሰድ አለበት ባይ ናቸው። አመለወርቅ ሳዲቅ።
ዋጋ እንግዲህ መጀመሪያ የዶላር ምንዛሬው ጭማሪ በነበረበት ሰዓት በጣም ከፍተኛ ነበረ። አንድ 5 ሊትር ዘይት 1500 ድረስ 1400 ተሽጧል። ከዛም በኋላ ግን ኮምፓራቲቭሊ ለውጥ አለ። ከዘይት ዘይቶች ይለያያሉ። ከ1180 እስከ 1080 ብር ድረስ ይሸጣል ዘይት። ሽንኩርት ግን እንደውም ጨምሯል። የአትክልት ነገር በሙሉ በጣም ጨምሯል። ጤፍ ማለት ጨምሯል። 19500 ይሸጥ ይፈል። በተለይ ዘቅታኛ ነዋሪው ላይ ጫና በሷ ሎድ አለ በራሱ ማለት ነው። ያንን የሚቀንሰው መንግስት ነው። መንግስት ለድሃው ማህበረሰብ ድጎማ ማድረግ አለበት። ማንኛውንም ነገር እሱ ካልደጎመ አሁን ማለው የስራ እንቅስቃሴ ስራ በጣም ተቀዛቅዟል ያለው ሁኔታ ማለት ነው። እንደገና በዛ ላይ ተጨማሪ ነገር መንግስት ድጎማ ካላደረገ ኑሮ በጣም ከባድ።
ወይዘሮ ወይኗ ሰማን ደግሞ በፍጆታ እቃዎች ላይ የሚታየው የዋጋ ንረት መረጋጋት ሳያሳይ መቀጠሉ የእርሷንና የቤተሰቧን ኑሮ ይበልጥ ፈታኝ እያደረገ እንደሚገኝ ትገልጻለች።
ከባድ ነው ግዜውን። እኔ ተራርጬ የምኖር ሰው ነኝ። ተራርጬ ነው የምኖረው። የሰው ቤት ጽዳት የተሰራሁ ነው። ተራርጬ ይሄ ቄጤማ ማታ ማታ በቆሎ ሽንብር አውጥተን እንሸጣለን። እሱም እንዳንሸጥ አውጥቶ ይበትንብናል። ከዛ ኑሮ በዛሬ ስትሄድ ይሄ አክል ጨመረ ይላሉ። ወደ ጤፍ ስንሄድ ይሄ አክል ጨመረ ይላሉ። ተራርጠን የምንኖረው የቤት ክራይ ልጆች ይዘን የትምህርት ቤት መክፈያ አጥተን ትናንስ ቦታቸውን አምጥተን የምንከፍለው ለልጆቻችን አንድ ዳቦ ገዝተን የምንሰጣቸው ቁርስ ከበሉ ምሳ ሳይበሉ የሚያድሩበት ቀን አለ። ሁለት ልጆች አለ ባለቤት ያለ። በእግዚአብሔር ቸርነት እንጂ አዲስ አበባ ድሃ ማይኖርበት በየጊዜ ሰርተህ አምጥተህ የቤት ክራይ ከፍለህ አንተ ጾምህን ነው ጾሜ ነው ማድረው ምሳ በልቼ ራስ አልበላ ነው ሙሉ ልጆች ትራንስፖርት አጥቶ ከዚህ መገናኛ በእግራቸው ትምህርት ቤት የሚሄዱ በእግራቸው ይሄዳሉ፣ በእግራቸው ይመጣሉ። በኑሮውም በጤፉም በዘይቱ ገበያ ቢያስተካክለው ሰርተን የምንበላበት ቦታ ቢሰጠን መኖሪያ ቢሰጠን በአቅማችን እኛ እሱ ነው የምንፈልገው።
ራሄል ታኑ ደግሞ
ሁሉ ነገር ጨምሯል፣ ዶላር ጨምሯል በማለት ሁሉ ነገር በጣም ኦቨር ሆኖ ከአቅማችን በላይ ነው እውነት። እና በቃ መቻልና መኖር ራሱ አልቻልን እውነት። እናም እኔ አሁን ለምሳሌ ቆሎ ቆልቼ ነው የምኖረው። ቆሎ እየቆላሁ ለልጆቼ ቆሎ ማልሸጥ ሲለኝ ሳር ነው የምሸጠው፣ ቄጤማ ማለት ነው። ቄጤማን በምሸጥበት ሰዓት አሰሩም እየተባለን ነው አሁን ሰዓት ላይ ማለት ነው። የያዝነውን እቃ እየተቀማን ነው እውነት። አሁን ከትላንት ወዳ በቃ አልቅሽ ነው ቤት የገባሁት። ለምን የያዝኩትን ያችን ቄጤማ የምሸጣትን እንደዚህ ንጥቅ አድርገውኝ ወደዛ ነው የወረወሩብኝ። እና ለልጆቻችን አንድ ዳቦ ለመግዛት ሰርተን ለመግባት ራሱ ምንም በቃ ዘይት በጣም ጨምሯል። ሽንኩርት ራሱ ማለት ነው እስከ 120 ብር ሰርተንም ደግሞ ላችን የችን እንኳን ለመግዛት በምናችን እንደው ለድሃ ለበታች ላለው ድሃ ማህበረሰብ እንኳን ቢታይልን በቃ ይሄ ነው የምለው።
መንግስት እየወሰድኩ ነው ያለው እርምጃ በኑሮ ውድነቱ ላይ ተጨባጭ ለውጥ አላሳየም የሚሉት ደግሞ አቶ አቢፈጠነ ናቸው።
ቀን በቀን የሚጨምር እንጂ ምንም ቅናሽ የለም። እኔ መንግስት ያን ነገር ዞርም ብሎ ያየውም ሀያ ያለውም ነገር የለም ይናገራል። ግን ተመናገር ውጭ ይህን ያህል እንትን ያቀረበውም ነገር የለም። ምንም የተለወጠ ነገር አላየም። እርግጥ በአንድ ሰሞን ጠፍቶ ነበር ተብሎ ተደበቀ ነበር። እሱ ወጣ ወጣ ማለት ጀምረዋል። ዘይቱ እንጂ የዋጋ እንትን ከአንድ ሺ ሁለት መቶ ከአንድ ሺ ሶስት መቶ በታች የለም። ራይ በዛው ነው የቆመው። እንግዲህ መንግስት ማድረግ ያለበት የድሃውን ህብረተሰብ እንዳው ለማረጋጋት ተፈለገ በየአካባቢው አግብቶና ቁጥጥር አድርጎ የሚሸጥበትን ተመን አድርጎ በዛ በተመኑ እንዲሸጥ ቢያደርግ ይህን ነው መልክት ማሳለፍ።
የምጣኔ ሀብት ባለሙያው አቶ አማኒሁን ረዳ መንግስት የገበያውን ክፍተት በመሙላት ላይ ከፍተኛ ትኩረት ማድረግ እንዳለበት ይገልጻሉ። ሆኖም የእስካሁኑ ጥረት ከዋጋ ንረት ቅነሳ አንጻር በቂ አይደለም የሚሉት አቶ አማኒሁን በሀገር ውስጥ ምርት መሸፈን እስኪቻል ድረስ መንግስት ዘይት ገዝቶ ማስገባትን ጨምሮ የገበያ ክፍተቱን የመሙላት እርምጃውን መቀጠል እንዳለበት ይመክራሉ።
እንግዲህ መንግስት ይህን የሚያደርገው አገር ውስጥ የሚኖር የምርት መጠን ከፍላጎት አንጻር በቂ ካልሆነ ተከትሎ የሚመጣው የዋጋ ጭማሪ ወይም የዋጋ ንረት ስለሆነ እሱን ለማረጋጋት ነው። 50 ሚሊዮን ሊትር ዘይት ኢትዮጵያን ለሚያክል 120 ሚሊዮን እና ከዛ በላይ ህዝብ ላለበት ሀገር የሁለት ወር የሶስት ወር ፍላጎቶቻችንን ያሟላ ካልሆነ በስተቀር ብዙ አይደለም። እና በየጊዜው ይሄ አይነት ከውጭ ማስገባት መቀጠል አለበት። እስከ መቼ ድረስ በሀገር ውስጥ ይህንን ምርት በብቃት በብዛት አምርተን ገበያ ላይ ማቅረብ እንዲገኝ ማድረግ እስክንችል ድረስ ሁለት ነገር አሁንም ተያይዞ መሰራት አለበት። ለአጣዳፊ የምርት እጥረት ገበያ ላይ እንዳይከሰት አሁን እንደተደረገው አይነት ከውጭ በስፋት መግባት፣ ግን በዘላቂነት ችግሩን ለመቅረፍ የሀገር ውስጡን ፍላጎት በሀገር ውስጥ ምርት ወደ መተካት ፊትን ማዞር። ለዚህ ደግሞ ኢትዮጵያ በቅባት እህል ምርቶች ኢትዮጵያ በጣም ትልቅ አቅም ያላት ሀገር ነች። አሁን ጥሬውን ኤክስፖርት እያደረግን ያለነውን የቅባት እህሎች ፋብሪካ ገብቶ ዘይት ሆኖ ሌሎችም እሴት የተጨመረባቸው ምርቶች እንዲሆኑ መስራት ያስፈልጋል። ለዛ ደግሞ መንግስት ወደ ዘርፉ መሰማራት የሚፈልጉ ባለሀብቶችን ማበረታታት።
የማክሮ ኢኮኖሚ ማሻሻያውን ተከትሎ የሚከሰት የዋጋ ንረትን ለመቀነስ መንግስት እንደ ምግብ ዘይት፣ መድኃኒት፣ ማዳበሪያና ነዳጅ ባሉ ከውጭ የሚገቡ ምርቶች ላይ ድጎማ ከማድረግና ደሞዝ ከመጨመር ባለፈ የገበያ ቁጥጥር ስራዎችን እንደሚያከናውን መግለጹ ይታወቃል። ይሁን እንጂ በአገሪቱ ሰላም በማስፈን ምርታማነትን ማሳደግ ላይ ትኩረት ካልተደረገ የመንግስት እርምጃዎች ዘላቂ ውጤት አያመጡም በሚል በርካታ የምጣኔ ሀብት ባለሙያዎች ይሞግታሉ። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ዘገባዎቻችን ይቀጥላሉ። ኮመርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር ለኢትዮጵያ ንግድ ባንክ የቀጠራቸው በሺዎች የሚቆጠሩ ሰራተኞች ሊሰናበቱ መሆኑ ተገለጸ። ከስራ ይሰናበታሉ የተባሉት ሰራተኞችም ከነሐሴ 25 2016 ዓ.ም አንስቶ የስራ ውላቸው እንደሚቋረጥ ኮመርሻል ኖሚኒስ የማስጠንቀቂያ ደብዳቤ እንደሰጣቸው ለአሜሪካ ድምጽ ተናግረዋል። አሰራተኞቹ ለረጅም ጊዜ ከሰራንበት የኢትዮጵያ ንግድ ባንክ መብታችን ሳይከበር አለአግባብ ከስራ ልንወጣ አይገባም ሲሉም ነው የተናገሩት። በሌላ በኩል የኮሜርሻል ኖሚኒስ የሰራተኞች ማህበር ደግሞ 7000 የሚገመቱ ሰራተኞቹ ሊሰናበቱ መሆናቸውን ገልጸው የሰራተኞቹ ጥያቄ በአግባቡ ካልተስተናገደ ጉዳዩን ወደ ፍርድ ቤት እወስደዋለሁ ሲል አስጠንቅቋል። የሚሰናበቱት ሰራተኞች 7000 ሳይሆኑ 2500 መሆናቸውን የገለጸው ኮሜርሻል ኖሚኒስ ማህበር በበኩሉ ጉዳዩ በኢትዮጵያ ንግድ ባንክን እንደማይመለከት ጠቅሶ የባንኩ ሁለት የስራ መደቦች በመታጠፋቸው በቦታው ተመድበው ሲሰሩ የነበሩ 2500 ሰራተኞች የስራ ውላቸው ይቋረጣል ሲል ተናግሯል። እነዚህን ሰራተኞች ወደ ሌሎች ደንበኞች ለማዛወር እየሰራ መሆኑንም ለአሜሪካ ድምጽ ጨምሮ አስታውቋል። ስለ ጉዳዩ ከኢትዮጵያ ንግድ ባንክ አስተያየት ለማግኘት ያደረግነው ለዛሬ አልተሳካም። የዘገባውን ዝርዝር ጉዳይ የሚያሰማን ገብረ ሚካኤል ገብረ መድህን ነው።
በኢትዮጵያ ከሶስተኛ ወገን አገልግሎቶችን በመውሰድ ሰራተኞችን ቀጥሮ በማስተዳደር የሚታወቀው ኮሜርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር በኢትዮጵያ ንግድ ባንክ በደንበኞች መስተንግዶና በመዝገብ ቤት የሥራ መደቦች ላይ ቀጥሮ ሲያሰራቸው የነበሩትን በሺዎች የሚቆጠሩ ሰራተኞቹን ከመጪው ነሐሴ 25 ቀን 2016 ዓ.ም ጀምሮ ከስራ ሊያሰናብት እንደሆነ ተሰምቷል። የኮሜርሻል ኖሚኒስ የሰራተኞች ማህበር ባለፈው ሳምንት ቅዳሜ ነሐሴ 18 ቀን 2016 ዓ.ም በጠራው የውይይት መድረክ ላይ የተገኙ ሰራተኞች ግን በኢትዮጵያ ንግድ ባንክ ከነበረው ስራችን አላግባብ ልንሰናበት አይገባም ሲሉ ቅሬታቸውን ገልጸዋል። በባንኩ በደንበኞች አገልግሎት የስራ መደብ ላይ ተቀጥራ ላለፉት 6 ዓመታት ማገልገሏን የምትናገረው ትዕግስት ሂጃቦ ውሳኔው ትክክል አይደለም ስትል ትቃወማለች።
ምንም ባላወቅነው ምክንያት ከስራ መባረራችን በጣም ተሰምቶናል። እንደገና ጓደኞቼ ያሉ ብዙ እኔ ስር ቤት ተከራይተው ብቻቸው የሚኖሩ አሁን ራሱ አሳስቧቸዋል።
ስሟን ያልገለጸች ሌላ ሰራተኛም ለባንኩ እድገት ትልቅ አስተዋጽኦ አድርገናል፣ በዚህ መልኩ ልንሸኝ አይገባም ትላለች።
በንግድ ባንክ ላይ በኮሜርሻል ኖሚኒስ ቢያንስ 12 ዓመትና ከዛ በላይ የሰራን ሰዎች አለን። ያንን ስንሰራ ለድርጅታችን እኛ ለባንኩ የጀርባ አጥንት ነን ማለት ይቻላል። ባላሰብነው ሰዓት እንደዚህ በመሆኑ በጣም ተሰምቶናል።
በውይይት መድረኩ ላይ የተገኙት የኮሜርሻል ኖሚኒስ የሰራተኛ ማህበር ፕሬዚደንት አቶ ባህሩ መለሰ በኢትዮጵያ የንግድ ባንክ ከነበረው ስራቸው የሚሰናበቱት በመላ ሀገሪቱ በደንበኞች አገልግሎትና በመዝገብ ቤት ተመድበው ሲሰሩ የነበሩ ወደ 7000 የሚገመቱ ሰራተኞች መሆናቸውን ለአሜሪካ ድምጽ ገልጸዋል። የሚሰናበቱት ሰራተኞች ሁሉም ሴቶች ናቸው የሚሉት ፕሬዚደንቱ የሰራተኞቹ ስንብት መነሻ የኢትዮጵያ ንግድ ባንክ ከኮሜርሻል ኖሚኒስ ጋር የገባውን የአገልግሎት ውል በማቋረጡ እንደሆነ ተናግረዋል።
ኢትዮጵያ ንግድ ባንክ በራሴ ሰራተኞች አሰራለሁ ነው የሚለው። እኛ ደግሞ ስራው እያለ ሰራተኞች ሊባረሩ አይገባም። የስራ መደቡ አልተነሳም። አሁን ስም የመቀያየር ሰራተኛ የመቀያየር ጉዳይ እንጂ የስራ ፊልዱ ስላለ እነኚህ ሰራተኞች ባንኩ በድጋሚ ይህን ነገር አይቶ ወደ ስራ ገበታቸው እንዲመለሱ ባንኩ ሊያስቡበት የሚገባ ነገር ነው።
ኮሜርሻል ኖሚኒስ በበኩሉ ከስራ የሚሰናበቱት ሰራተኞች ብዛት 7000 ሳይሆን 2500 መሆኑን ገልጿል። የድርጅቱ የቢዝነስ ኦፕሬሽን ዲሬክተር አቶ ገብረ ህይወት ጌታሁን ለአሜሪካ ድምጽ በሰጡት ቃል ደንበኞቻችን የሥራ መደቦቻቸውን ሲያጥፉ አሊያም ለሶስተኛ ወገን የሰጡትን አገልግሎት መልሰው በራሳቸው ሰራተኞች ለመሸፈን ሲወስኑ ከኛ ጋር የገቡትን ውል የማቋረጥ መብት አላቸው ብለዋል። ተቋማቱ ከኛ ጋር የገቡትን ውል ሲያቋርጡ እኛም ከሰራተኞቻችን ጋር የገባነውን ውል እናቋርጣለን ይላሉ አቶ ገብረ ህይወት። በዚህ መሰረት የኢትዮጵያ ንግድ ባንክ ቀደም ሲል በኮሜርሻል ኖሚኒስ ሲያሰራቸው የነበሩ ሁለት የሥራ መደቦችን ማጠፉን አቶ ገብረ ህይወት ጠቅሰው እኛም የሰራተኞችን የሥራ ውል አቋርጠናል ሲሉ አስረድተዋል።
የሎቢና የፋይል ኦፕሬተር ተጠንቶ አያስፈልግም። አሁን ከተደረሰበት ሁኔታ አንጻር ታጥፏል ማለት ነው። የሥራ መደብ መታጠፍና ቅነሳ ይለያያል። ቅነሳ ማለት ካለው ሰራተኛ ላይ መቀነስ ነው። ይሄ ደግሞ የስራ መደቡ ታጠፈ ማለት ነው። ይሄ ሲታጠፍ እኛ ደግሞ አማራጮችን እየፈለግን መመደብ ነው።
ኮሜርሻል ኖሚኒስ ለሰራተኞቹ በሰጠው የማስጠንቀቂያ ደብዳቤ ላይ ግን የኢትዮጵያ ንግድ ባንክ በሶስተኛ ወገን ሲያሰራቸው የነበሩትን ሁለት የስራ መደቦች በራሱ የውስጥ ሰራተኞች መሸፈን እንደሚፈልግ ማሳወቁን ያመለክታል። የአሜሪካ ድምፅ የውሳኔውን ትክክለኛ መነሻ ለማወቅ ከኢትዮጵያ ንግድ ባንክ የሥራ ኃላፊዎች አስተያየት ለማግኘት ያደረገው ጥረት አልተሳካም። የኮሜርሻል ኖሚኒስ የሠራተኛ ማኅበር አባል የሆነበት የኢትዮጵያ የቱሪዝምና ሆቴሎች ኢንዱስትሪ ፌዴሬሽን በበኩሉ ኑሮ በከፋበት በዚህ ጊዜ ሠራተኞች ሊሰናበቱ አይገባም፣ ውሳኔውን እንቃወማለን ብለዋል። በውይይት መድረኩ ላይ የተገኙት የፌዴሬሽኑ አመራሮች ውሳኔው በተለይም ሴቶችን ለከፋ ችግር የሚዳርግ እንደሆነ ተቆመው ትክክለኛ መነሻውንም እናጣራዋለን በማለት ገልጸዋል። አቶ ካሳቢሰት የፌዴሬሽኑ የኢንዱስትሪ ግንኙነት መምሪያ ኃላፊ ናቸው።
ስምምነታቸው ምን ይላል? የሲያረጉስ መነሻ ያረጉት ምንድን ነው? በትክክልስ ኮመርሻል ባንክ በራሱ ሰራተኞች ይህን የስራ መደብ ለማሸፈን ታስቦ ነው አይደለም የሚለውን በርካታ ጉዳዮች እንደ ፌዴሬሽን ከማህበሩ ጋር በጋራ ሆነን የሚሰራበት ሁኔታ ይኖራል።
ሰራተኞቹ የሚያነሱት ሌላው ጥያቄ ከአገልግሎት ክፍያ ጋር የተያያዘ ነው። ኮመርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር የአገልግሎት ክፍያ የሚገባቸው ከአምስት ዓመት በላይ ያገለገሉ ሰራተኞችን ብቻ ነው ማለቱ ቅሬታን አስነስተዋል። ይህም ውሳኔ ቢሆን ተቀባይነት የለውም ይላሉ የሰራተኛ ማህበር ፕሬዝዳንቱ አቶ ባህሩ መለሰ።
አሁን በቅርቡ ተወያይተናል። ጥሩ ደረጃ ላይ ለውጥ አለ። በኮመርሻል ነው የሚስበኩል ያለ ለውጥ አለ። ለውጡ ምንድን ነው? ጠርቶ አወያይቶን ለሰራተኞቹ ባለው ክፍት ቦታ ስራ እንዲቀጠሩ እድገት እንዲያገኙ የማድረግ ስራ እየሰራ ነው የሚገኘው። አንድ ያልተስማማ ነው ምንድን ነው? ከአምስት ዓመት በታች ያሉትን አንከፍልም ብለዋል። ያ ህግ የሚወስነው ይሆናል ማለት ነው።
የኮመርሻል ኖሚኒስ የቢዝነስ ኦፕሬሽን ዲሬክተሩ አቶ ገብረ ህይወት በበኩላቸው ደንበኞቻችን ውላቸውን ሲያቋርጡ እኛም ሰራተኞቻችንን በአዋጁ መሰረት የሚገባቸውን ጥቅማጥቅም ሰጥተን እንሸኛለን ብለዋል። አዋጁ ግን የውል ዘመኑ ሳይአልቅ ለሚቀነስ ሰራተኛ እንጂ የውል ዘመኑ አልቆ ለሚሰናበት ሰራተኛ የአገልግሎት ክፍያ እንዲፈጸም አያስገድድም ባይ ናቸው። በኢትዮጵያ ንግድ ባንክ መድበን ስናሰራቸው የነበሩትን ሰራተኞች በአዋጁና በሰራተኛ ማህበሩ ህግ መሰረት የሚገባቸውን ጥቅማጥቅም ሰጥተን ነው የምናሰናብታቸው የሚሉት ኃላፊው ሰራተኞቹ የተቋማችን የሥራ ባህል የሚያውቁና ልምድም ያካበቱ ስለሆኑ መልሰን ወደ ሌሎች ደንበኞች እንመድባቸዋለን በማለትም ገልጸዋል።
እነዚህን ሰራተኞች በሌሎች የሥራ መደቦች የመመደብ ሁኔታ ነው የሚኖረው ማለት ነው። አዲስ ቅጥር አንቀጥርም። እነዚህን ሰራተኞች በምናገኛቸው ቦታዎች ሪዲፕሎይ የማድረግ ወይም የመመደብ ስራ ነው እየሰራን ያለ ነው ማለት ነው። እና በአብዛኛው ግን የማረጋግጥልህ ነገር በአሁኑ ሰዓት ባንኩም ላይ ሌሎች አማራጮች ስላሉ በዛ እንደገና የመመደብ ስራዎችን እየሰራን ነው። ይሄ ነው ብዬ በግልጽ ባላስቀምጥልህም በአጠረ ጊዜ ውስጥ ግን ሰራተኞቹ እየተመደቡ የሚመጡበት ሁኔታ ነው ያለው።
ኮመርሻል ኖሚኒስ ኃላፊነቱ የተወሰነ የግል ማህበር ለተለያዩ የመንግስትና የግል ተቋማት ሰራተኞችን ቀጥሮ ከማስተዳደር በተጨማሪ የተወሰኑ የተቋማቱን አገልግሎቶች በኮንትራት መልክ ተረክቦ እንደሚያስተዳድርም ይገልጻል። ድርጅቱ በ40 ተቋማት ውስጥ ቀጥሮ የሚያሰራቸው ወደ 45,000 የሚደርሱ ሰራተኞች ሲኖሩት ከነዚህ ውስጥ 34,000ዎቹ በኢትዮጵያ ንግድ ባንክ ውስጥ ይሰራሉ። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አሁን ሰዓቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 3 ሰዓት ከ27 ደቂቃ ላይ ያመላክታል። ዘገባዎቻችን ይቀጥላሉ። ተከታዩ ዘገባ ወደ ሱዳን ነው የሚወስደን። በሱዳን ጎርፍ ተደርምሶ 30 ሰዎች ሞቱ። ግድብ ተደርምሶ 30 ሰዎች ሞተዋል። በምስራቅ ሱዳን ኃይለኛ ጎርፍ ውሃ ግድብ ተደርምሶ ቢያንስ የ20 መንደር ነዋሪ የሆኑ 30 ሰዎች መሞታቸው ተዘግቧል። ይህም በርካታ ወራት ባስቆጠረው እና ጦርነት አብዝቶ የጎዳውን አካባቢ የበለጠ አውድሞታል ሲል የተባበሩት መንግስታት ድርጅት ትላንትና ሰኞ ማስታወቁን አሶሺየትድ ፕሬስ ዘግቧል። ደረጀ ደስታ ዘገባ አለው።
ባለፈው እሁድ የጣለው ከባድ ዝናብ የብሔራዊ መንግስቱ የዲፕሎማቶችና የበርካታ እርዳታ ድርጅቶች በሺዎች የሚቆጠሩ ተፈናቃዮች መቀመጫውና ከምታገለግለው ከፖርት ሱዳን ከተማ በስተሰሜን 40 ኪሎ ሜትር ወይም 25 ማይል ርቀት ላይ የሚገኘውን የአርባዕት ግድብ አጥለቅልቋል። ወደ አርባዕት በሚወስደው መንገድ ላይ ትላንት ሰኞ የሮይተርስ ቪዲዮ ምስሎች ሰዎች አንድ ሰው ሲቀብሩና መቃብሩ እንዳይታጠብ በጭቃ ውስጥ በተንጣለለ እንጨት ሲሸፍኑ ያሳያል። ከጤና ጥበቃ ሚኒስትር የአካባቢ አምቡላንስ ሾፌር ሀቢቡላህ ኦማር
የአካባቢውን ነዋሪዎች ቤት ጠራርጎ የወሰደው ዝናብና ጎርፍ መኖሩን ስናውቅ ግዳጃችንን ለመወጣት ፈጥነን መጣን። እስከ አሁን ድረስ 5 አስከሬን ቀብረናል። አሁን እየቀበርን ያለነው 6ኛው ነው። እግዚአብሔር ምሕረቱን ያወርድልን። የተጎዱትንም ወደ ፖርት ሱዳን ሆስፒታል አዛውረናል።
የአካባቢው ባለስልጣናትን ጠቅሶ የጎርፍ አደጋው ወደ 50 ሺህ የሚጠጉ ሰዎችን መኖሪያ ቤት ጎድቷል ያለው የተባበሩት መንግስታት ድርጅት ይህ ቁጥር ከግድቡ በስተምዕራብ የሚገኘውን አካባቢ ብቻ የሚያመለክት ሲሆን በምስራቅ በኩል ያለው አካባቢ ሊደረስበት የማይችል ነው ብለዋል። ግድቡ የአገሪቱ ዋና የቀይ ባህር ወደብና የአውሮፕላን ማረፊያ ለሆነችው ለፖርት ሱዳን ዋነኛው የውሃ ምንጭ ነው። አገሪቱ የምትፈልገውን አብዛኛውን የእርዳታ አቅርቦት የምታገኘው በዚህ በኩል ነው። የአርባዕት ነዋሪው አሊሃ አህመድ ያለው ሁኔታ እጅግ አስቸጋሪ ነው ይላሉ።
እውነቱን ለመናገር ሁኔታው አስከፊ ነው። ልጆች፣ ቤተሰቦችና አረጋውያን እና ሌሎችም ያለማቋረጥ መድኃኒት የሚያስፈልጋቸው ሰዎች አሉ። አሁን አራተኛው ቀን ነው። ጉዳዩ እኛ ስለምንልከው ምግብ ብቻ አይደለም። ወደ እነርሱ የጎረፈው ውሃ ሁሉንም ነገር ከመንደሩ አጠፋው። አሁን ያሉበትን ሁኔታ አናውቅም። የክልሉ መንግስትና የሉዓላዊነት ምክር ቤት በፍጥነት ገብተው እንዲሰሩበት እንጠይቃለን።
ባለስልጣናቱ ግድቡ መፍረስ መጀመሩንና ደለል መቆለል የጀመረው ከወቅቱ አስቀድሞ የመጣው ዝናብ ይጥልባቸው በነበሩት ቀናት መሆኑን ተናግረዋል። ጎርፉ ከጠራረጋቸው መንደሮች የአንዱ መንደር መሪ የነበሩት መሐመድ ዑስማን
አልአባር ወልባዋቢር ወልጀናይን ሁሉም ሻሉ ምን
ሐሰ እንደና የውሃ ጉድጓዶች፣ መስኖዎቹና ማሳዎቹ በጎርፍ የተጠረጉት ከቀናት በፊት ነው። ግድቡ ጨርሶ ከመደርመሱ በፊት ለጥቂት ጊዜ ያቆረው ውሃ ነበር። አሁን ድረስ ግን ከፖርት ሱዳን ምንም ነገር ማምጣት አልቻሉም። አሁን ግን እንደምታዩት ያመጡትን እርዳታ ማጓጓዝ አይቻልም። ሕፃናት ተርበዋል፣ መንገዶች ተዘግተዋል።
የሱዳን ግድቦች፣ መንገዶችና ድልድዮች እንደ አውሮፓ አቆጣጠር ሚያዝያ 2023 በሱዳን ጦርና በፈጥኖ ደራሹ ጦር መካከል ያለው ጦርነት ከመጀመሩ በፊት በጥሩ ሁኔታ ላይ አልነበሩም። ሁለቱም ወገኖች አብዛኛውን ሀብታቸውን ወደ ግጭት በማሰማራታቸው የመሰረተ ልማት አውታሮች በጣም የተዘነጉ ሆነዋል። አንዳንድ ሰዎች በጎርፍ የተጠለቀለቀውን ቤታቸውን ጥለው አሁን መውጫ አጥተው ወደሚገኙበት ተራራ ማምራታቸውን የጤና ጥበቃ ሚኒስቴር አስታውቋል። የመንግስት የዝናብ ወቅት ግብረ ኃይል በመላ አገሪቱ በተከሰተ የጎርፍ አደጋ 132 ሰዎች መሞታቸውንና ቁጥሩም ከሁለት ሳምንት በፊት ከነበረው በ68 ከፍ ማለቱን ትላንት ሰኞ አስታውቋል። የመንግስት የዝናብ ወቅት ግብረ ኃይል በመላ አገሪቱ በተከሰተ የጎርፍ አደጋ እስካሁን 132 ሰዎች መሞታቸውንና ቁጥሩም ከሁለት ሳምንት በፊት ከነበረው በ68 ከፍ ማለቱን ትላንት ሰኞ አስታውቋል። በዚህ ዓመት በጣለው ዝናብና ተከትሎ በመጣው ጎርፍ ሳቢያ ቢያንስ 118,000 ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት ኤጀንሲ አስታውቋል። በጦር ኃይሉና በፈጥኖ ደራሹ ጦር መካከል በተፈጠረው አለመግባባት ሳቢያ የቀጠለው የሱዳን ግጭት ለበርካታ ሰዎች ሞትና መፈናቀል ምክንያት ሆኗል። 50 ሚሊዮን ከሚደርሰው የሱዳን ህዝብ ግማሽ ያህሉ በቂ ምግብ እንደማያገኝ መረጃዎች ያመለክታሉ። በሳውዲና በዩናይትድ ስቴትስ የሚመራው ጅዳ ላይ የተካሄደውን የተኩስ አቁም ሂደት ጨምሮ ተደራራቢ ጥረቶች እየተደረጉ ቢሆንም ጦርነቱ አልረገበም።
አሁን ደግሞ ከአፍሪካ ነክ ርዕሰ ጉዳዮች ወጣ እንልና ወደ ዩናይትድ ስቴትስ የምርጫ ርዕሰ ጉዳይ ነው የምንዞረው። ፒው የምርምር ማዕከል የተሰኘ ተቋም እንደሚለው እንደ አውሮፓውያን አቆጣጠር ከ2020 ዓ.ም ወዲህ የእስያ አሜሪካውያን ማህበረሰብ በአሜሪካ ቁጥራቸው እጅግ በፍጥነት እያደገ የመጣ ድምጽ ሰጪዎችን የያዘ ማህበረሰብ መሆን ችሏል። በ2022 ዓ.ም የካሊፎርኒያ ግዛት በአሜሪካ ከፍተኛ ቁጥር ያላቸውን የእስያ ማህበረሰብ አባላት ሲይዝ፣ ኒውዮርክ እና ቴክሳስ ደግሞ ይከተላሉ። የአሜሪካ ድምጿ ኤልዛቤት ሊ ከሂውስተን ቴክሳስ የላከችው ዘገባ የእስያ አሜሪካውያን ድምጽ ሰጪዎች ሊኖራቸው የሚችለውን አቅምና ተያያዥ ተግዳሮቶችን የቃኘ ነው። እንግዲህ ወልዴ እንደሚከተለው አሰናድቶታል።
ሂውስተን ቴክሳስ የእስያውያኑ የምግብ አይነቶች መዓዛ ያወዳት ከተማ ነች። በከተማው የሚታየው የምግብ አይነት እስያውያኑ ታላቁ የሂውስተን አካባቢ በተባለው አዲሱ አገራቸው ተዋህደው መኖራቸውን የሚያመለክት ነው። ፎርት ቤንድ የተሰኘው አውራጃ ከእነዚህ አካባቢዎች አንዱ ሲሆን ከህዝቡ 21 በመቶ የሚሆኑት እስያውያን ናቸው። ትውልደ ቻይና አሜሪካዊቷ ጄጄ ክሊመንስ የዚህ ስፍራ ነዋሪ ናቸው።
I think for either party they really cannot
እንደማስበው ሁለቱም ፓርቲዎች የእስያ ማህበረሰቡን መዘንጋት አይችሉም።
እስያ አሜሪካውያን በአሜሪካ ቁጥራቸው እጅግ በፍጥነት እያደገ የመጣ ድምጽ ሰጪዎችን የያዘ ማህበረሰብ መሆኑን የድምጽ ቁጥር አሃዞች ያመለክታሉ። ባለፉት በተካሄዱት ሁለት ፕሬዝዳንታዊ ምርጫዎች ከዚህ ማህበረሰብ የመጡ ድምፅ ቁጥርም ጨምሮ ታይቷል። የዲሞክራቲክ ፓርቲ እጩዋ ካማላ ሃሪስ ይህንን በማስተዋል እስያውያኑ ላይ ያተኮሩ ሁለት የምርጫ ማስታወቂያዎችን ለቀዋል። አብዛኞቹ እስያ አሜሪካውያን ከሪፐብሊካን በበለጠ ዲሞክራት እንደሆኑ ይገልጻሉ። ለዚህ አንዱ ምክንያት ደግሞ ከግማሽ በላይ የሚሆኑት እስያ አሜሪካውያን ተሰደው የመጡ መሆናቸው ነው። ቤኪ ኪም ለመጀመሪያ ጊዜ ድምፅ ለመስጠት ተዘጋጅተዋል።
የትራምፕ ፖሊሲዎች እዳጣን ወይም አነስተኛ ቁጥር ያላቸው ማህበረሰቦች የሚጎዱ ይመስለኛል።
ሪቻርድ መሪ በሂውስተን ዩኒቨርሲቲ ተመራማሪ ናቸው። ስለ ትራምፕ የስደተኞች ፖሊሲ የሚሉት አለ።
አብዛኞቹ ፖሊሲዎች ከሜክሲኮና ደቡብ አሜሪካ በመጡ ህገወጥ ፍልሰተኞች ላይ ያነጣጠሩ ብቻ ሳይሆን ህጋዊ ፍልሰትን የሚያገዱ ናቸው።
በዚህ ዓመት የተሰራ አንድ ጥናት እንዳመለከተው 22 ከመቶ የሚሆኑት እስያ አሜሪካውያን ሪፐብሊካን መሆናቸውን አመልክተዋል። ዳንኤል ዎንግ ትውልደ ቻይና አሜሪካዊ ናቸው።
እስያውያን የሚሹት አነስ ያለ መንግስት ነው። ተረፍረፍ ያለ ነጻነትና አነስተኛ ቀረጥ።
31 በመቶ የሚሆኑ እስያ አሜሪካውያን ደግሞ ከየትኛውም ፓርቲ ያልወገኑ መሆናቸውን ጥናቱ አመልክተዋል። 42 በመቶ የሚሆኑት እስያ አሜሪካውያን የትኛውም ፓርቲ በምርጫ ጉዳይ ቀርቧቸው እንደማያውቅ አስታውቀዋል። በአካባቢ ምክር ቤት ተመርጠው ያገለገሉት ዳንኤል ዎንግ ለዚህ በከፊል ተጠያቂ የሚያደርጉት እነርሱኑ እስያ አሜሪካውያኑን ነው።
We are not organized. We don't understand the American political system. የተደራጀን አይደለንም። የአሜሪካን ፖለቲካ ስርዓትን አልተረዳንም። ለዛም ነው በጋራ ግባችን ላይ ኃይላችንን ማሰባሰብ ያልቻልነው። የጋራ የምንለው ግብም አልፈጠርንም።
15 ሚሊዮን ይሆናሉ ተብለው የሚገመቱት እስያ አሜሪካውያኑ ከተለያዩ አገራት የመጡ መሆናቸው አንድ ለማድረግ አስቸጋሪ ነው ተብሏል። ለምርጫ ገንዘብ እንዲያዋጡ ማድረግም እንዲሁ። ዳንኤል ዎንግ በአካባቢ ምክር ቤት ለመመረጥ በተንቀሳቀሱበት ወቅት የገጠማቸውም ችግር ይኸው ነው።
እስያውያን ለፖለቲካ ዓላማ ገንዘብ መስጠት አልለመዱም። እንዴት እንደሚሠራ አያውቁም።
ቀደም ብለን ያነሳናቸው ጄ ጄ ክሊመንስም ለአካባቢ አስተዳደር ተወዳድረው ነበር።
Asian society, I don't think they like a Christian community.
የእስያ ማህበረሰብ እንደ ክርስቲያን ማህበረሰብ አይደለም። ክርስቲያኖቹ የመስጠት ልማድ አላቸው። እናም ማስተማር ያስፈልጋል። ልትቀርባቸው ያስፈልጋል።
ባለፈው ፕሬዝዳንታዊ ምርጫ 60 በመቶ የሚጠጉ እስያ አሜሪካውያን ድምፅ ሰጥተዋል። የፖለቲካ ተንታኞች እንደሚሉት አዲስ ዜግነት የሚያገኙ እስያ አሜሪካውያንን ቀረብ ብሎ ማነጋገርና የፖለቲካ ሂደቱን በተመለከተ ትምህርት መስጠት ተሳትፎ እንዲያደርጉ ሊያነሳሳቸው ይችላል። ኤሊዛቤት ሊ ከሂውስተን ለላከችው ዘገባ እንግዲህ ወልዴ ነኝ፣ ዋሽንግተን ዲሲ።
ስትከታተሉ የቆያችሁት የምሽቱን አብይ ጉዳዮችና እንዲሁም ደግሞ ዜናዎችና ዘገባዎችን ነበር። አሁን ደግሞ የትንታኔ ነክ ዘገባዎችን ወደምንከታተልበት ክፍል እንሻገራለን። የምሽቱ ሁለተኛ ክፍል ርዕሰ ጉዳይ የሚጀምረው ወይም ደግሞ አብይ ያደረገው የሴቶችን ጉዳይ ነው። በአሰቃቂ ሁኔታ ተደፍራ ለተገደለችው ሕፃን ሄቨን አወት የተለያዩ አካላት ፍትህ መጠየቃቸውን የቀጠሉ ሲሆን አርብ ዕለት አዲስ አበባ በሚገኘው ኢሌሌ ሆቴል ሊደረግ የነበረው ጋዜጣዊ መግለጫና የሻማ ማብራት ስነስርዓት በጸጥታ አካላት እንዲቋረጥ ተደርጓል። የእናቶች ወግ ስለ ልጆቹ አስተዳደግና አመጋገብ የተሰኘው በፌስቡክ ላይ ከግማሽ ሚሊዮን በላይ አባላት ያሉት ቡድንም ቅዳሜ ዕለት ባካሄደው የደም ልገሳ መርሃ ግብር ላይ እናቶችና ህጻናት የሚያስጠልላቸው ይፈልጋሉ ሲሉ ቅሬታ አቅርበዋል። ህፃን ሄቨንን ለማሰብና ፍትህ ለመጠየቅ እየተደረጉ ያሉ ጥረቶችን አስመልክቶ ስመኝሽ የቆየ ያሰናዳችው ዘገባ ተከታዩ ነው።
የኢትዮጵያ ሴቶች ማህበራት ቅንጅት ከተለያዩ የመብት ተሟጋቾችና የህግ ባለሙያ ሴቶች ማህበር ጋር በመተባበር በአሰቃቂ ሁኔታ ተደፍራ ለተገደለችው የሰባት ዓመቷ ህፃን ሄቨን አወት ሀዘናቸውን ለመግለጽና ፍትህ ለመጠየቅ አርብ ዕለት ጠርተውት የነበረው ጋዜጣዊ መግለጫና የመታሰቢያ ሻማ የማብራት ስነ ስርዓት በጸጥታ አካላት እንዲቋረጥ መደረጉን የኢትዮጵያ ሴቶች ማህበራት ቅንጅት ዋና ዳይሬክተር ወይዘሮ ሳባ ገብረ መድን ገልጸውልናል።
ያው የህፃን ፌቨንን በተመለከተ እሷን ምክንያት አድርገን በአጠቃላይ በስነ ፆታዊ ጥቃት በሀገራችን ስላለ ሁኔታ ወሰድ ስላለባቸው እርምጃዎች እና ጥያቄዎቻችንን ነበረ የሚመለከት ነው። ፍቃድ መጠየቅ ነበረባችሁ ነው ያሉት። ቀድማችሁ ፍቃድ መጠየቅ ነበረባችሁ ይህን ለማካሄድ ነው ያሉት።
በመንገድ ዳር ወይም በህዝብ ስፍራዎች የሚካሄዱ ሰልፎች ካልሆኑ በስተቀር ጋዜጣዊ መግለጫ ለማዘጋጀት ፈቃድ እንደሚያስፈልግ አናውቅም ነበር ያሉት ወይዘሮ ሳባ የአርቡ ጋዜጣዊ መግለጫ እንዲሰረዝ ትዕዛዝ የሰጠው አካል ማን እንደሆነ እንደማያውቁም ተናግረዋል።
ያ እንግዲህ ማን እንደሆነ አናውቅም፣ ግን ያው ፖሊስ ነው ልን ነው አስሆን የምናደርገው።
ሲቪል የለበሱ ሰዎች ናቸው።
ሲቪል የለበሱ ናቸው። ከዛም ሌሎችም ሚሊተሪ የለበሱ ነበሩ። ግን እዚህ ከዚህኛው አካል ይሁን ከሌላ አካል ያየነው ወረቀት የለም። ግን በአጠቃላይ ህገ ወጥ ነው በሚል ነው ለፈቃድ አልተጠየቀበትም ብለው ነው እንዲቋረጥ ተጠየቀው። ከዛ ኋላ ስብሰባው ከተበተነ በኋላ ያው ሄደናል ወደ የቤታችን።
ጋዜጣዊ መግለጫው በተጀመረ ጥቂት ደቂቃዎች በጸጥታ አካላት ከተቋረጠ በኋላ ጋዜጠኞችና ተሳታፊዎችም የቀረጿቸውን ቪዲዮዎች እንዲያጠፉ ተደርገዋል። በተለያዩ ማህበራዊ ሚዲያዎች የመገናኛ ብዙሃንና የመብት ተቆርቋሪ አካላት መነጋገሪያ የሆነችው የሰባት ዓመት ህፃን ሄቨን አወት ያስገድዶ መድፈር ወንጀልና ግድያ የተፈጸመባት በባህር ዳር ከተማ ቀበሌ 14 ተብሎ በሚጠራው አካባቢ ሐምሌ 25 2015 ዓ.ም ነበር። ወንጀሉ ህዝብ ጆሮ የደረሰው ግን እናቷ ሲስተር አበቀልሽ ለሚዲያ ቃለ ምልልስ ከሰጡ በኋላ ሲሆን ወንጀሉን በፈጸመው ግለሰብ ላይ የተላለፈው የ25 ዓመት እስራት በቂ አይደለም በሚል ጥያቄ አስነስቷል። በህፃኗ ላይ የተፈጸመው ጥቃትም ከግለሰብ አንስቶ እስከ የሴቶች መብት ተሟጋቾችና ሌሎች የማህበረሰብ አካላት ቁጣን ቀስቅሷል። ቁጣቸውን እየገለጹ ካሉት መካከል የእናቶች ወግ ስለ ልጆች አስተዳደግና አመጋገብ የተሰኘውና በፌስቡክ ላይ ከ600,000 በላይ አባላት ያሉት የእናቶች ስብስብ ይገኝበታል። ቡድኑ ስለ ወንጀሉ ከሰማ ጊዜ አንስቶ እናቶች የተሰማቸውን ስሜት የቡድኑ መስራች አባልና ዋና አስተባባሪ ቲና ተረፈ ታስረዳለች።
እጅግ በጣም ነው የሚያስደነግጠው። በጣም የሚያስደነግጥ ማለት በብዙ መንገድ፣ አንደኛ እናት እንደመሆኔ፣ ሁለተኛ እሷ ህፃን መሆኗ የደረሰባት ተደራራቢ ነገር፣ ሶስተኛው ደግሞ ወደፊትስ ምንድን ነው የሚሆነው? የቅም ልጆቻችን እንዴት ነው የሚቀጥሉት? የህፃን ሄቨን ጉዳይ ወይንም እስካሁን ድረስ ድምፅ እየሆንላቸው ያለን የተጠቁ ሰዎች ጉዳይ በሚዲያ ስለመጣ ወይንም በሚዲያ ስለተሰማ ነው። በየቤታቸው ደግሞ እንዲሁ ጥቃት እየደረሰባቸው ግን ወደ ሚዲያ ያልመጣ ብዙ እዛ ጋ በውስጥ የሚመጡልን ጥያቄዎች፣ የአድኑኝ ድምፅና ጩኸቶች እጅግ በጣም ብዙ ናቸው እና ልጆቻችንን በሰላም እንዴት ነው ውለው ልናገኛቸው የምንችለው የገዛ ቤት ውስጥ እንደዚህ አይነት ነገር የሚደረግ ከሆነ ብዬ በጣም ብዙ ነገር ነው ያሰብነው።
የእናቶች ወግ ቡድን የሄቨንን አሟሟት መነሻ በማድረግ በህፃናትና ሴቶች ላይ የሚደርሱ ተመሳሳይ ጥቃቶች እንዲቆሙ ህጉም ከለላ እንዲሰጥ ለመጠየቅ ቅዳሜ ዕለት አዲስ አበባ በሚገኘው ብሔራዊ የደም ባንክ ተሰባስቦ ነበር። የሄቨን እናት ሲስተር አበቀልሽ በተገኘችበትም ጋንዲ ሆስፒታል ውስጥ ተመሳሳይ ጥቃት የደረሰባቸው ሴቶችና ህጻናት በሚገኙበት ዋን ስቶፕ ማዕከል ውስጥ የህጻናት መጠበቂያ ቁሳቁስ የመለገስ እንዲሁም ምሳ የማብላት ስነ ስርዓት አካሂደዋል። የቡድኑ አባል የሆነችው ሊዲያ መኮንን በእለቱ ያስተላለፉትን መልእክት እንዲህ ትገልጻለች።
ስንጠይቅ የነበረው አንድም ማህበረሰቡን ልጆቹን በምን አይነት ቅርበት ማሳደግ እንዳለበት፣ ወንድ ልጆቹን እንዴት አድርጎ የሰው ልጅ ክብር ማሳየት እንዳለበት፣ የሴት ልጅ ክብር ማሳየት እንዳለበት፣ እንዴት አድርጎ ጥቃት አድራሽ ልጆቹን ሳይሆን ጥቃት ከላይ ልጆቹን ማሳደግ እንደሚችል ነበር ስናወራ የነበረው። በዛው ልክም ደግሞ መንግስትም መጠለያ የሆነ ህግ እንዲሰጠን ጠይቀናል። ማለት ህጎች እንዲሻሻሉ እንፈልጋለን።
በእናቶች ወግ ቡድን ውስጥ ካላት አስተዋጽኦ በተጨማሪ የኔ ዋኔ የተሰኘ በጎ አድራጎት ድርጅት መስራችና ዳይሬክተር የሆነችው ሊዲያ እንደምትለው ኢትዮጵያ ውስጥ ያሉት ህጎች ስራ ላይ ውለው ለሴቶችና ህጻናት ከለላ መስጠት አለመቻላቸው ህብረተሰቡን ተስፋ ያስቆረጠ ጉዳይ ነው።
ከመጀመሪያው ጀምሮ ሲጀመር ህጉ ህዝቡን ተስፋ ያስቆረጠ። እነዚህ ሰዎች ወደ እኛ ጋር ሲመጡ ህግ ብለው በአብዛኛው ህግ ብለው ሳይሆን የሚመጡት በምን አይነት መልኩ ራሳችንን እናድን እንደዚህ ማስፈራሪያ እየደረሰብን ነው ምናምን ብለው ነው እንጂ የሚመጡት። በህጉ ላይ አብዛኛው ሰው ተስፋ ቆርጧል። ህጉ ገና ከመጀመሪያው ከአቀባበል ጀምሮ አንድ ሴት ተጠቅታለች ወይም አንድ እናት ልጇን ይዛ ተጠቅታለች ብላ ስትል ካለበት ፖሊስ ጣቢያ ከምትቀርባበት ሰዓት አንስቶ በጣም ተስፋ የሚያስቆርጥ ነው። እናቶች ራሳቸው ናቸው ሄደው የሚያስመረምሩት። ላይታመኑ ይችላሉ። በጣም ብዙ ፕሮሰስ አልፎ ነው ወደ ፍርድ ቤት የሚሄደው ማለት ነው። ከዛ ውጪ ደግሞ ከለላ የለው። ምስክር እንኳን ቢኖርሽ ለምስክር እንኳን ከለላ የሌለው ህግ ነው ያለው።
ባለፈው አንድ አመት ውስጥ ብቻ ከ30 በላይ በሴቶችና ህጻናት ላይ ደረሱ ጥቃቶችን የእናቶች ወግ ማስተናገዱን የምትገልጸው ሊዲያ ወደ ህግ የሄዱት ከ10 እንደማይበልጡ ትናገራለች። ለዚህ ምክንያቱም የጥቃት አድራሾች በዋስ የመለቀቅ፣ ተመልሶ ያጠቃኛል ብሎ የመፍራት፣ በቂ ያልሆነ ፍርድ ሲፈረድ ማየትና የመሳሰሉት መሆናቸውንም ታብራራለች። በተመሳሳይ ሁኔታ የኢትዮጵያ የህግ ባለሙያ ሴቶች ማህበር እያገባደድ ነው ባለነው አንድ አመት ውስጥ ብቻ ከ600 በላይ በሴቶችና በህፃናት ላይ የደረሱ ጥቃቶችን አስተናግዷል። እነዚህም ማህበሩ ማየት የቻላቸው ብቻ ሲሆኑ የአርቡን ጋዜጣዊ መግለጫና የሻማ ማብራት ስነ ስርዓት ያዘጋጁት የኢትዮጵያ ሴቶች ማህበራት ዋና አላማቸው ይህን ችግር ለማስቆም ምን ማድረግ ይቻላል የሚለውን መፍትሄ ለመጠቆም እንደነበር ወይዘሮ ሳባ ያስረዳሉ።
ያው የሄቨን ጉዳይ መነሻውን እንጂ እኛ እንደውም ብዙዎችን ኬዞች አውጥተን ነው በአመት ውስጥ የተፈጠሩ ጥቃቶችን በተለያየ መልኩ እየተፈጸሙ ያሉ ጥቃቶችንም ጠቅሰን ነው ይሄን ነገር ያው በሷ ምክንያት ሆኖ ግን ሌሎች ላይ እንዳይደርስ ለማድረግ ነው። በአጠቃላይ የነበረው ስብሰባ ጋዜጣዊ መግለጫ ብቻ ሳይሆን ሻማ ማብርታት የሰፖርታችንን ሶሊዳሪቲያችንን ከሟቿ ጋር ለማድረግ ነበረ። ያው አልተሳካም።
ከዚህ ቀደም የወንጀልና የቤተሰብ ህጉን በማሻሻል እንዲሁም ዓለም አቀፍ ስምምነቶችን በመፈረም ብዙ ስራዎች መሰራታቸውን የገለጹት ወይዘሮ ሳባ ህጎቹ ሳይፈጸሙ ሲቀሩ ግን ሴቶችና ህጻናትን ለበለጠ ጥቃት እንደሚያጋልጥና አጥቂዎች ሊበረታቱ ተጠቂዎች ደግሞ ሊሸማቀቁ እንደሚችሉ ያሰምሩበታል። ለተጎጂዎች ከለላና ጥበቃ ከማድረግ በተጨማሪም ለተከሳሽ ቤተሰቦችና ህጻናት ልጆችም ጥበቃ ሊደረግ እንደሚገባ ወይዘሮ ሳባ ገልጸዋል።
መከላከል የምንችልባቸውን መንገዶች ስራ ላይ መዋል አለብን። ከዛም በላይ ደግሞ ተፈጽሞ በሚገኝበት ጊዜ የበለጠ እነዛን ልትክትሉ ልትል ያስገኝ በሚችልበት ሁኔታ ጾታዊ ጥቃት የራሱ የተለየ የሆነ ይዘት ስላለው አፈጻጸሙ እንደ ሌሎቹ አይነት ወንጀሎች አለመሆኑ መሰረት አድርጎ፣ ሁለተኛ ኢትዮጵያ የፈረመቻቸውን ዓለም አቀፍ ስምምነቶች መሰረት በማድረግ የበለጠ ለምሳሌ ህጻናት የበለጠ ጥበቃ መንግስት የማድረግ ግዴታ አለበት እና እነዚህ አይነት ነገሮች በሚፈጸሙበት ጊዜ በሴቶች ላይም ይሁን በህጻናት ላይ ምርመራው የራሱ የሆነ አቅም የሚፈልግ ነገር አለው እና ሙሉ የሆነ አቅምም ሰው ኃይልም ቴክኒካል የሆነውንም ሪሶርስ ኢምፕሌስ ማድረግ አስፈላጊ ነው።
ወይዘሮ ሳባ ጋዜጣዊ መግለጫው የተሰረዘበትን ምክንያት ከፍትህ አካላት ምላሽ ለማግኘት እንደሚጥሩና ጋዜጣዊ መግለጫውንም ሆነ የሻማ ማብራት ስነ ስርዓቱን ድጋሚ ለማካሄድ እንደሚያስቡ ገልጸውልናል። በሄቨን ላይ የደረሰውን አሰቃቂ ጥቃት ተቃውመው ቅዳሜ ዕለት የተሰበሰቡት እናቶችም ሴቶችና ህጻናትን ከጥቃት መጠበቅ የሚችልና ለተጎጂዎች ከለላ የሚሰጥ ፍትህ እስኪገኝ ማህበረሰቡ ሳይሰላች ጥያቄውን ማቅረብ እንዲቀጥል ጠይቀዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ነሐሴ 21 2016 ዓ.ም መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን እያገባደድን ነው። የአቪዬሽን አሰራርን በመጣስ ለተጠረጠሩ 6 ሰዎች ፍርድ ቤት ቀርበዋል። ባለፈው ሐሙስ ነሐሴ 16 ቀን ከአዲስ አበባ ወደ መቀሌ ለመጓዝ በተዘጋጀ አውሮፕላን ውስጥ የአቪዬሽን አሰራርን በጣሰ መንገድ ግርግርና ወከባ በመፍጠር የተጠረጠሩ 6 ተከሳሾች
ዛሬ ለሁለተኛ ጊዜ የፌደራሉ ከፍተኛ ፍርድ ቤት ተረኛ ችሎት ቀርበዋል። ከተጠርጣሪዎቹ ጠበቆች አንዷ ጀሚላ መስፍን ለአሜሪካ ድምጽ እንደገለጹት ፍርድ ቤቱ የቀረበለትን የዋስትና ጥያቄ ባለመቀበል የፌደራል ፖሊስ የጠየቀውን የ14 ቀናት የጊዜ ቀጠሮ ፈቅዷል። የፌደራል ፖሊስ ወንጀል ምርመራ ቡድን ተጠርጣሪዎቹ የአቪዬሽንን አሰራር ሕግ ከመጣስ ባለፈም በሽብር ወንጀል ምርመራ ስለጀመርኩ የዋስትና ጥያቄያቸውን ውድቅ ይደረግ በማለት መከራከሪያ ማቅረቡን ጠበቃዋም አመላክተዋል። የተከሳሽ ጠበቆች በበኩላቸው ተጠርጣሪዎቹ የፈጸሙት አነስተኛ ጥሰት በሽብር አዋጁ የሚታይ አይደለም ሲሉ ነው የተከራከሩት። ፀሐይ ዳምጠው ተከታዩን አድርሰናለች።
የፌደራሉ ከፍተኛ ፍርድ ቤት ተረኛ ችሎት ከትናንት ጀምሮ እየተመለከተው በቲክቶክ ባሉት ተከታዮች የሚታወቀውን ዮሐንስ ዳንኤል ወይም ጆኒ ዳንኤልን ጨምሮ ነሐሴ 16 ቀን ከአዲስ አበባ ወደ መቀሌ ለጉዞ በተዘጋጀ አውሮፕላን ውስጥ የአቪዬሽን አሰራርን በጣሰ መንገድ ግርግርና ወከባ በመፍጠር የተጠረጠሩ 6 ተከሳሾችን ጉዳይ ነው። ከተጠርጣሪዎቹ ጠበቆች አንዷ ጀሚላ መስፍን ትናንትናና ዛሬ የነበረውን የግራ ቀኝ ክርክር አብራርተዋል።
አንድ ሰው የሽብር ወንጀል ፈጸመ ለማለት ሽብር ወንጀሎችን ለመቆጣጠር በወጣው አዋጅ ቁጥር 17/2012 አንቀጽ 3 1 መሰረት እነዛ ሰዎች የተሰባሰቡት ለአንድ አይነት የፖለቲካ፣ የኢኮኖሚ፣ የሃይማኖት ወይም የብሔር ዓላማ ሆኖ በዛም ምክንያት የሰው ሕይወት ካለፈ፣ የሰው ንብረት ከጠፋ እና አካል ጉዳት የተለያዩ ጉዳቶች ከደረሱ ነው ሽብር የሚባለው። በተለይ ለአንድ አይነት ዓላማ መሆን ይጠበቅበታል። ድርጊቱ በሽብር አዋጁ የሚስተናገድ አይደለም። ይስተናገድ እንኳን ከተባለ በወንጀል ሕጉ 440 የዲስፕሊን ጥፋት ሆኖ የመንግስት ሰራተኛ የሚሰጠውን ትዕዛዝ ባለመቀበል የመቃወም እና ያለመታዘዝ ድርጊት ስለሆነ ይህ ደግሞ የሚያስቀጣው እስከ 1 ዓመት የሚደርስ ቀላል እስራት ነው። ዋስትና የሚያስከለክል አይደለም እና ሊከለከል አይገባም። ከዛም ባለፈ በዚህ በወንጀለኛ መቅጫ ስነስርዓት ሕግ ቁጥር 159 መሰረት ተጨማሪ ጊዜ ቀጠሮ የሚጠየቀው ተጠርጣሪዎቹ ቢወጡ ምርመራውን የሚያደናቅፉ መሆኑን በግልጽ መርማሪ ፖሊስ የሚያስረዳ ከሆነ፣ የሚሰባሰቡትን ማስረጃዎች ላይ እንቅፋት የሚፈጥሩ ከሆነ ነው። እንግዲህ ማስረጃው ተሰብስቦ ስላለቀ እዚህ ላይ ኦንሃንዲያ የሆነ ነገር ስለሆነ ተጨማሪ ጊዜ ቀጠሮ ሊጠየቅ አይገባም ብለን ክርክር አድርገን ነበር። ሆኖም ግን ችሎቱ መርማሪ ፖሊስ ያቀረበውን ምክንያት ለመቀበል የ14 ቀን ጊዜ ቀጠሮ በዛሬው ለፈቀደ።
ደንበኞቻቸው ለመጀመሪያ ጊዜ ፍርድ ቤት የቀረቡት ባለፈው ቅዳሜ ነሐሴ 18 ቀን 2016 ዓ.ም እንደነበር የጠቀሱት ጠበቃዋ የዋስትና መብት ተፈቅዶላቸው እንደነበር አስታውሰው ይህንንም ዛሬ በነበረው ክርክር ላይ ጭምር ማንሳታቸውን አብራርተዋል።
አራዳ ቀርቦ በተመሳሳይ ሁከትና ብጥብጥ ሽብር በማስነሳት በሚቀርበው ፍርድ ቤቱ 20 ሺህ ብር ዋስትና በመፍቀድ ከስር ለቋቸው ነበር። ሆኖም ግን ያንን አልተቀበሉትም። በድጋሚ ነው ትናንትና ፍርድ ቤት ያቀረቧቸው። ይህንንም እኛ መከራከሪያ ስትን ተከራክረንበታል። ሆኖም ግን ፍርድ ቤቱ አልተቀበለውም።
የኢትዮጵያ ፌደራል ፖሊስ ነሐሴ 16 ቀን 2016 ዓ.ም ባወጣው መግለጫ ተጠርጣሪዎቹ በቁጥጥር ስር የዋሉት በሀገሪቱ ካለው የክረምት ወቅት ጋር ተያይዞ በተፈጠረው የአየር መዛባት ምክንያት አውሮፕላኑ መብረር አይችልም ያሉ የበረራ ባለሙያዎችን በማስገደድ በረራውን ለማስቀጠል በፈጠሩት አምባጓሮና ግርግር ወንጀል ተጠርጥረው ነው ሲል አስታውቋል። የፖሊስ የምርመራ ቡድን ተጠርጣሪዎቹ ላይ ከተመሰረተባቸው የወንጀል ክስ በተጨማሪ ከጸረ ሰላም ኃይሎች ተልዕኮ ተቀብለው የተንቀሳቀሱ ናቸው በማለት በሽብር ወንጀልም መጠርጠራቸውን ጨምሮ ገልጸዋል። ከተጠርጣሪዎቹ መካከል የአንዱ ጠበቃ መሆናቸውን የገለጹት አቶ ናትናኤል ተክሎ የፌደራሉ ፍርድ ቤት ተረኛ ወንጀል ችሎት ከትናንት ጀምሮ ጉዳዩን እየተመለከተ የነበረው ከዚሁ በሽብር ወንጀል ከመጠርጠር አንጻር መሆኑን አብራርተዋል።
የፌደራል ፖሊስ የተጠርጣሪዎቹን ከሽብር ወንጀል ጋር በተመለከተ ጠርጥሬያቸዋለሁ፣ ተጨማሪ ምርመራ ያስፈልገኛል፣ ስለዚህ 14 ቀን ሊፈቀድ ይገባል የሚል ጥያቄ አቅርቦ ነበረ። የተጠረጠርኩበትም ይሄ በነሐሴ 16 ወደ መቀሌ ሊሄድ የነበረው አውሮፕላን አየር ንብረት ምክንያት መሄድ ሳይችል ሲቀር የሲቪል አቪዬሽን ሕግንና አሰራርን በመጣስ ደህንነት አደጋ ላይ በሚጥል አውሮፕላኑን ለመጥለፍ ሙከራ ድረስ አድርጓል። መነሻ አድርገው የሽብር ወንጀል ስለ የቀረበ የነበረው ተጠርጣሪዎቹ ከዚህ ቀደም በፌደራል መጀመሪያ ደረጃ ፍርድ ቤት በአራዳ ምድብ ሁለተኛ ጊዜ ቀጠሮ ችሎት ቀርበው የ20 ሺህ ብር ዋስትና ሰጥቷቸዋል። አሁን ላይ የፌደራል ፖሊስ ያነሳቸው ነጥቦች
ያንን የተነሱ ናቸው እና በድጋሚ መቅረባቸው አግባብ አይደለም። አሁንም ደግሞ ፌደራል ፖሊሲ ቀረኛል ያላቸው ማስረጃዎች ከአየር መንገድ፣ ሲቪላይዜሽን ባለስልጣን እና ከሜትሮሎጂ እንዲሁም ከኤሌክትሮኒክስ መሳሪያዎች የሚገኙ እና ተጠርጣሪዎቹ በዋስ የሚወጡ ማስረጃዎች ሊያጠፉ እንዳይቀርብ ሊያደርግ የሚችሉበት ምንም አይነት አቅምም የለም። ዋስትና ብዙ ህገ መንግስታዊ መብት ነው፣ ሊከለከል የሚገባው እጅግ በጠባቡ ተተርጉሞ ነው። ቀሪ ስራዎቹ እነሱ በመውጣታቸው የሚደናቀም ወይም የሚቀር ወይም ደግሞ የሚለወጥ መሆኑን ማረጋገጥ ነበረበት የሚል ክርክር ቀርቦ ነበር። በአጠቃላይ በጠበቆች በኩል ሁለተኛ ጊዜ ቀጠሮ ችሎት የነበረ ጉዳይ ቀርቧል ለፍርድ ቤቱ። በዛ መሰረት ፍርድ ቤቱ የአዲስ የፌደራል ጀመረጃ ፍርድ ቤት የቀረቡት በእውቀትና በጥበት እንጂ በሽብር አይደለም። ከቀረቡ ማስረጃ ውስጥ ፖሊስ እንደ ጅምር እንትኑ እንደ ጅምር ስራ ሊያሰባሰባቸው የሚችላቸው መረጃዎች መስጠቱ ተገቢ ነው። አሁን ላይ የዋስትና መብትን መጠበቅ አይገባም በሚል
የፌደራሉ ፍርድ ቤት ተረኛ ወንጀል ችሎት በዛሬው ውሎ የተጠርጣሪዎችን የዋስትና ጥያቄ ባለመቀበል ለፖሊስ የ14 ቀን የምርመራ ማጣሪያ ጊዜ መፍቀዱንም ጠበቆቹ አስረድተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የአሜሪካ ድምጽ የአማርኛ ክፍል መሰናዶ ነው በመከታተል ላይ የምትገኙት። አብራችሁን ስለሆናችሁ አብዝተን እናመሰግናለን። የምሽቱ የመጨረሻው ዘገባችን ደግሞ ወደ ማላዊ ነው የሚወስደን። ቴክኖሎጂ ላይ የሚያተኩር ነው የሚሆነው። የአፍሪካ የመጀመሪያው በፀሐይ ኃይል የሚሰራ አራሽ መኪና ወይም ደግሞ ትራክተር በማላዊ የመስክ ሙከራውን ወይም ደግሞ ስራውን ጀምሯል። ባለሙያዎች አፍትራክ ወይም ደግሞ የአፍሪካ ትራክተር የሚል መጠሪያ የሰጡት መኪና በእጅ የሚዘወር ሲሆን የአነስተኛ አርሶ አደሮችን ምርትም ሊያሳድግ እንደሚችል ተናግረዋል። ላሜክ ማሲና ከማላዊ ዚምባ ቀጠና ያደረሰንን ዘገባ ሀብታሙ ስዩም እንደሚከተለው አሰናድቶታል።
በፀሐይ ኃይል የሚሰራው አፍትራክ ትራክተር ዓላማው በማላዊ አነስተኛ መሬት ያላቸው ገበሬዎች ጠንካራውን የመሬት ንጣፍ እንዲዘልቁ መርዳት ነው። የግብርና ባለሙያዎች እንደሚናገሩት ሰብሎቹ በጭንጫ መሬት ላይ ማደግ ይቸግራቸዋል። አይዛክ ሞንጆ ታይን የተሰኘው እርሻ ተኮር ተቋም የማላዊ ቅርንጫፍ ኃላፊ ናቸው።
ባለፉት 10 ዓመታት ውስጥ ጭንጫ የሆነ የመሬት ክፍል ተፈጥሯል። መሬቱ እጅግ የከረረ ከመሆኑ ብዛት የተክሎች ስራ አይዘልቀውም። የዝናብ ውሃ እንኳን ለመስረግ ይቸግረዋል። በዚህም ምክንያት የምርት መጠን ማሽቆልቆል ይዟል።
ቻይና የተባለው ተቋም የሚያበረታታው የእርሻ ዘዴ ዲፕ ቤድ ፋርሚንግ ይሰኛል። ጭንጫ መሬቱን በጥልቅ ማረስና ማለስለስን የሚጠይቅ የአስተራረስ መላ ነው። ቻቫላ አፍትራክ በእንግሊዝ ከሚገኘው ሎቦሮ ዩኒቨርሲቲ ጋር በመተባበር የቀረበና በአፍሪካ ገጠራማ መሬት ላይ ላሉ ጭንጫማውን መሬት በዶማ ለመቆፈር ለሚታገሉ አነስተኛ ገበሬዎች የመጀመሪያ መላ እንደሆነ ይናገራሉ።
እየተከተላችሁ ልታሽከረክሩ ትችላላችሁ። በመሳብና በመልቀቅ መተላለፊያ ቦይ መቆፈር ይቻላል። ይህን የመሰሉ ትራክተሮች በአቅራቢያ ስለሌሉ የመጀመሪያ አድርገዋል። አፍሪካን ዙሪያ የተመለከቱ በአህጉሪቱ መሰል መሳሪያዎች እንደሌሉ ነግረውናል።
የመጀመሪያ ደረጃ ሙከራዎች የትራክተሩን አቅም ለማሻሻል ማስተካከያ መደረግ አስፈላጊ መሆኑን ይጠቁማሉ። ቲኮሃ ዛና ከማህታ የአፍትራክ መርሃ ግብር ኃላፊ ናቸው።
በሙከራችን ወቅት አንዳንዴ ማሽኑ ራሱን እንደሚዘጋ ተመልክተናል። አንዳንዴ ደግሞ በጥሩ ሁኔታ ስራውን ያከናውናል። ስራውን በጥሩ ሁኔታ ቢከውንም አንዳንዴ በምንፈልገው መጠን መሬቱን አያርስን።
አስቀድሞ የታዩ ችግሮች ቢኖሩም የሚተገበሩት ማስተካከያዎች ለማረስ የሚያስችሉ ሰንሰለቶችን ቁጥር መጨመርን ያካትታል። አፍትራክ መልኬን ሞሴፕ አረንጓዴ ኃይል ሽልማት የ1 ሚሊዮን ዶላር ተሸላሚ ሆኗል ግንቦት ወር ላይ። ትራክተሩ ባትሪዎቹን ለመምራት የሚያስችለው ከፀሐይ ብርሃን ኃይል ለማሰባሰብ የሚያስችለው መሳሪያ ይጠቀማል። እንደ ኤልዛቤት ጎንድዌ በመዛሙ መንደር ያሉ አዲሱን መላ የሚያመሰግኑ ገበሬዎች ለቤታቸው የሚሆን ኃይል ከፀሐይ ኃይል መሰብሰቢያው ጋር በማያያዝ ያገኛሉ።
አንዳንድ የአጎራባች መንደሮች ሰዎች ያደንቁናል። መንደራችሁ ከእግዚአብሔር ዘንድ በረከት አግኝተዋል ይሉናል። አሁን ቀንና ሌሊቱን ሙሉ የቴሌቪዥን መስኮቶች የምናበራበትና ለመብራት ምንጭ የምንጠቀምበት ኤሌክትሪክ አለን።
የመንግስት የግብርና መስክ ባለስልጣናት መርሃ ግብሩ በማላዊ ገበሬዎች ሲለመድ የሰብል ምርትን ለመጨመር እንደሚረዳቸው አምናሉ። ጆሴፍ ቺዌንጋ ለማላዊ የእርሻ ሚኒስቴር የሚሰሩ ባለሙያ ናቸው። እሳቸው ባህላዊውን ዶማ ከሚጠቀሙት የተሻለ ለገበሬዎች ገቢ ያስገኝላቸዋል፣ ሰፊ እርሻ ለማልማትም ይጠቅማቸዋል ብለዋል። ታይኒ ተቋም የአፍትራክ መርሃ ግብርን እንዲሁም ዲፕቤድ የተሰኘውን አስተራረስ መላ ጥቅም ለመጋራት ገበሬዎች የህብረት ሥራ ማኅበራት እንዲመሠርቱ ያበረታታል። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
የተከበራችሁ አድማጭ ተመልካቾቻችን፣ ከዋና አዘጋጇ ቆንጅት ታዬ እንዲሁም ደግሞ ከፕሮግራም አቀናባሪዋ ብርሃን ኃይሉ ጋር በመሆን ሳስተናግዳችሁ የቆየሁት ኤደን ገረመው ነኝ። የዲጂታልና የዌብ ፕሮዲውሰራችን አበባየው ገበያው እንዲሁም ደግሞ ከሌሎች የአሜሪካ ድምጽ ዘጋቢዎች ጋር እዚህ ላይ እንሰናበታችኋለን። ሰላም ጤና ይስጥልን።